ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 5 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ነሐሴ 5 ቀን 252 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ኮሎኔል ዋገዛዝ መሰረቱ አማራን መፍጀት ክርስቲያኖችን ማጥቃት ነው። በዚህ ቀመር ባለምንጫዎቹ አጋሮቹ ሆነው ነው የቆዩት። ቄሮ የነፍሰ ገዳይ ኃይል ነው። ለማንነቱ ኢኮኖሚያዊ መሰረቱን ስናይ ስራ አጥነት፣ ወሮ በላነት፣ ተራ ጥላቻ፣ ቦዘኔነት፣ ኋላ ቀርነት ሆኖ እናገኘዋለን። ፍጅት ምን ቢሽፈፈን ያው ፍጅት ነው በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሀተታ ነው። ከዜናው በማስከተል ይቀርባል። ከዚያም ኢሃፓ ሲጸነስ ጀምሮ ሉዓላዊነት ለኢትዮጵያ፣ ክብር ለኢትዮጵያ ሕዝብ፣ ፍትህ፣ ዴሞክራሲና እኩልነት ለዜጎቿ ያለምንም ገደብ እውን ይሁን፣ የኢትዮጵያው ስብስብ ችግሮች ሁሉ በኢትዮጵያና ኢትዮጵያዊነት ማዕቀፍ ውስጥ በእውነተኛ ዴሞክራሲ ይፈታሉ የሚለው ጽኑ እምነቱ ነው በዘረኞችና ፋሽስቶች ጥርስ ውስጥ ያስገባው። ንጋትን አውራ ዶሮ ያውቃል፣ ወፍ ያረጋግጣል በሚል ርዕስ አእምሮ በለጠ ከአዲስ አበባ የላኩልን መልእክት ነው። በመጨረሻም በየካቲት ወር 2010 ዓመተ ምህረት በፍኖተ ዴሞክራሲ ተላልፎ የነበረውን ጽሑፍ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በወላይታ ዞን ክልል እንዲመሰረት ግፊት ሲያደርጉ የነበሩ የአካባቢው አመራር አባላትና የተለያዩ የማህበረሰቡ ተወካዮች ባገዛዙ ከታሰሩ በኋላ በተከተለው የተቃውሞ እንቅስቃሴ ቢያንስ 12 ሰዎች በጸጥታ ኃይሎች የተገደሉ መሆናቸውን የተለያዩ የዜና ማሰራጫዎች ዘግቧል። የተቃዋሚው የወላይታ ህዝብ ዲሞክራሲያዊ ግንባር ባወጣው መግለጫ 21 ሰዎች መገደላቸውንና በርካታ ሰዎች መቁሰላቸውን ገልጿል። በዞኑ በብዛት የተሰማሩት ወታደሮች የጅምላ እስር መጀመራቸውም ታውቋል። ግድያዎቹ በተለይ የበረታ የተቃውሞ በታየባቸው በሶዶና በወዳቲ ከተሞች ከፍተኛ መሆኑን የዓይን እማኞች ይናገራሉ። በወዳቲ የጸጥታ ኃይሎች ቢያንስ 8 ሰዎች ተኩሰው የገደሉ መሆናቸውን በአካባቢው የሚገኘው የጤና ማዕከል ለዜና ተቋሞች ከሰጠው መረጃ ለማወቅ ተችሏል። በሶዶ ከተማ ማራት ሰዎች መገደላቸውና በርካታዎች መቁሰላቸውን የዓይን እማኞች ተናግረዋል። ማክሰኞ ነሐሴ 5 ቀን በዞሩ የሚገኙ የመንግስት መስሪያ ቤቶች፣ ባንኮችና ሱቆች ዝግ ሆነው የዋሉ ሲሆን ከሶዶ የሚወጡትና ወደ ሶዶ የሚወስዱት መንገዶችም በሁሉም አቅጣጫ የተዘጉ መሆናቸውን ለማወቅ ተችሏል። ዘረኛውና አሸባሪው ኦነግ ተከፋፍሎ እርስ በርስ በመባላት ላይ ነው። ሰኞ ነሐሴ 4 ቀን የኦነግ ምክትል ሊቀመንበር አራሶ ቢቂላ የድርጅቱ የህዝብ ግንኙነት ኃላፊ ቀጀላ መርዳሳና ቃል አቀባዩ ቶሎራ አደባ በአዲስ አበባ ሂልተን ሆቴል ጋዜጣዊ መግለጫ የሰጡ መሆናቸው ይታወቃል። በጋዜጣዊ መግለጫ ላይ ኦነግ ከ700 በላይ የሚሆኑ አባላቱ የታሰሩበት መሆኑን ድርጅቱ ከኦነግ ሸኔ ጋር ምንም ግንኙነት እንደሌለው ገልጸው በኦሮሞ ድርጅቶች መካከል መድረክ እንዲፈጠር ጥሪ አስተላልፈዋል። ይህ በዚህ እንዳለ ዳውድ ኢብሳ ሰኞ ነሐሴ 4 ቀን ለቢቢሲ አማርኛ ክፍል በሰጠው ማብራሪያ በሂልተን ሆቴል የተደረገውን ስብሰባ እንደማያውቅና እንዳልተነገረው ገልጿል። ሰሞኑን በኦነግ አመራር መካከል እየተካሄደ ያለው እንቅስቃሴና አቋም ድርጅቱ ለሁለት እንደተከፈለ የሚያሳይ መሆኑንና ይህንን ለማድረግ ማገዛዙ ከፍተኛ ሚና ያለው መሆኑን የሚጠቁሙ መረጃዎች ያሉ መሆናቸውን በመግለጽ አንዳንድ ክፍሎች ያላቸውን ግምቶች እየተናገሩ ይገኛሉ። ሰኞ ነሐሴ 4 ቀን ሊካሄድ ታስቦ የነበረው የአባይ ግድብ የሶስትዮሽ ስብሰባ በሱዳን ጥያቄ መሰረት ለአንድ ሳምንት የተራዘመ መሆኑን የውሃ የመስኖና የኃይል ሚኒስቴር ባወጣው መግለጫ አሳውቋል። ሱዳን ስብሰባው እንዲራዘም የጠየቀችበት ምክንያት ያልተገለጸ ሲሆን ሶስቱም ሀገሮች የመካከለኛና የመጨረሻ ዘገባዎቻቸውን ስብሰባውን ለሚመሩት ለአፍሪካ ህብረት ሊቀመንበር እንዲያቀርቡ ይጠበቅ እንደነበርም ተገልጿል። ሰኞ ነሐሴ 4 ቀን በተሰጠው የጤና ሚኒስቴር መግለጫ 773 ሰዎች የኮሮና ቫይረስ ያዛቸው መሆኑንና በአጠቃላይ በኮሮና የተያዙ ሰዎች ቁጥር 23591 መድረሱ ተነግሯል። በዛሬው ቀን ከጤና ሚኒስቴር የሚሰጠው መግለጫ የተያዙትን ሰዎች ቁጥር ከ24000 በላይ ሊያደርሰው እንደሚችል ይገመታል። እስከ ሰኞ ነሐሴ 4 ቀን ድረስ ባለው መረጃ መሰረት በአዲስ አበባ ብቻ በኮሮና ቫይረስ የተያዘው ሰው ቁጥር ከ15000 የሚበልጥ ሲሆን የበሽታው ስርጭት በከተማዋ በጣም በመስፋፋቱ ቁጥሩ ከዚህ ሊበልጥ እንደሚችል ግምታቸውን የሚሰጡ አልጠፉም። በዓለም ከ20 ሚሊዮን በአሜሪካ ደግሞ ከ5 ሚሊዮን በላይ ሰዎችን ያጠቃው የኮሮና ቫይረስ እስካሁን ምንም አይነት መፍትሄ ያልተገኘለት ቢሆንም ሩሲያ ሰኞ ማክሰኞ ነሐሴ 5 ቀን በሰጠችው መግለጫ ውጤቱ የተረጋገጠና ደህንነቱ የሚያስተማምን የኮሮና ቫይረስ ክትባት አዘጋጅታ የጨረሰች መሆኗን ገልጻ በቅርብ ጊዜ ውስጥ በብዛት ማምረት እንደምትጀምር አስታውቃለች። የዓለም የጤና ድርጅት የክትባቱን ውጤት የሚመረምር መሆኑንም ገልጿል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ታጥቂ ጠንክሬ የምሰዋላት ነኝ ለይታገሬ ላቶቻን እቃወማለሁ አጥብቂ በብርቱ ስለሃገር ፈከ ገባኝ በእውነቱ አይህ አያት ማያቴ የተወለዱብሽ ሀገር ለኔም ሀገሬ ነሽ ኖሪ በለታለ ተፈሽ አይህ ክፋት ለማየት በፍጹም አልወድም። ልሙት ልተዋልሽ ሕይወት ካንቺ አይበልጥ ገባይ ሕይወት ካንቺ አይበልጥ ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምትዋላት ነኝ።
ፍጅት ምን ቢሸፋፈን ያው ፍጅት። በኢትዮጵያ እየተካሄደ ያለውን ፍጅት ለመሸፋፈን የኮሎኔሉ አገዛዝ መጣሩ የታየ ሲሆን የዚሁ ከይሲ ጥረት አጃቢ ሆነው የሚንጫጩለት ድርጅቶችና ቡድኖች እንዳሉም ግልጽ ነው። ፍጅት ግን ፍጅት ነው። በኢትዮጵያ ህዝብ ላይ በተለይም በአማራው ላይ ሲካሄድ የቆየ ኮሎኔሉ ከየትኛው ኪሱ እንዳወጣቸው የሚያስገርሙ አራርሳና መገርሳዎችን ማዳመጥ ተገደል መች ወደው ይስቁ ማለት ተገደናል። ቄሮ አገር ገንቢ የለውጥ ኃይል ነው ይለናል አንድ መደዴ የፖሊስ ጀነራል። አፍወኔ ወይም አቦሬ አፍ ሽመልስም ደግሞ ፖለቲካን ከቁማር አዛምዶ ቁማሩን በልተነዋል፣ በአዴንን አንበርክከናል፣ አባይን ተሻግረን አማራን መተረናል ይለናል። የተናገረው ሚስጥር ሳይሆን ያለቃውን የይፋ የፖለቲካ አቋም ነው። ሚስጥር ተዘረገፈ የሚሉን አሁንም ሊያደናግሩን የሚፈልጉ ይህ ሁሉ እንደተፈጸመ አገራችሁን ረስታችሁ ለሆዳችሁ አደራችሁ መባሉን የፈሩ አጭበርባሪዎች ናቸው። ኮሎኔሉ በየጊዜው በግድያ ያለቀው አብዛኛው ኦሮሞ ነው ብሎ ሊደርቅብን ይሞክራል። መጋዣዎቹ ደግሞ ለምን የገዳይ ተገዳይ ብሔር ይጠቀሳል ሲሉ ተደምጠዋል። ሐቁ ግን ፍጅት ወይም ጄኖሳይድ በአማራውና ክርስቲያኑ ላይ ተካሂዷል፣ አሁንም እየቀጠለ ነው። ፍጅት ፈጻሚዎቹ ቄሮና የኦሮሞ ዘረኛ አገዛዝ ኃይሎችም ናቸው። ይህን ለመደበቅ መጣር ከንቱ ነው። ሊደብቁ የሚጥሩ ደግሞ የሕዝብ ጠላቶች ናቸው። ይህን ግፍ እንዳናጋልጥ የሚጥሩና ተቆርቋሪ መስለው ሊያደፋፍኑ የተነሱትም አደርባይ ምሁሮችን አጥብቆ ማውገዝ ሲያንስ ነው። ፍጅትን ፍጅት የሚያደርገው ሰዎች ስለተገደሉ አይደለም። የሆነን ብሔር ብሔረሰብ የሃይማኖት አባል ለይተውና ሰለባ ሊያደርጉ ወስነው የሚያደርጉት ግድያ ፍጅት ይባላል። የግራዚያኒ የካቲት 12 ግድያ በሕዝብ ላይ ኢትዮጵያኖች ላይ ስለነበረም ፍጅት ተብሎ ተደምጧል። በሩዋንዳ ቱሲን እንደ ህዝብ ለመፍጀት የተወሰደው አረመኔያዊ ጭፍጨፋ ፍጅት ነው። ጀርመን በአይሁዶች፣ በጥቁሮች፣ በሮማ ወይም ጂፕሲዎች ላይ እንዲሁ ፍጅት ፈጽሟል። ተራ ጦርነትና ግድያ ማለት ሳይሆን ብሔር ብሔረሰብን ነጥሎና ኢላማ አድርጎ የተወሰነ ሃይማኖት ተከታዮችን ነጥሎ ኢላማ አድርጎ የሚካሄድ ጭፍጨፋና ግድያ ማለት ነው። ወያኔም በአማራው ላይ ፍጅት አካሂዷል። የዘንድሮዎቹን ያህል ባይሆንም የኮሎኔሉ አገዛዝ መሠረቱ አማራን መፍጀት፣ ክርስቲያኖችን ማጥቃት ነው። በዚህ ቀመር ባለምንጫዎቹ አጋሮቹ ሆነው ነው የቆዩት። ቄሮ የነፍሰ ገዳይ ኃይል ነው። ለማንነቱ ኢኮኖሚያዊ መሠረቱን ስናይ ሥራ አጥነት፣ ወሮ በላነት፣ ተራ ጥላቻ፣ ቦዘኔነት፣ ኋላ ቀርነት ሆኖ እናገኘዋለን። ማህይሞች ባይኖሩና ባይበዙም ኑሮ ቄሮ የሚባል ጉድ አይፈላብንም ነበር። አራጆቹን የቀፈቀፏቸው ምሁር ተብዬዎች መሆናቸውን ደግሞ በውጭ አገሮችም በኢትዮጵያም ያየነው ነው። የሩዋንዳ የፍጅት አባወራዎች ምሁሮች ነበሩ፣ ሁቱ ጎሳ። የሶማሊያም አልሽባብ ፈጣሪዎች አንድ ጃሌ ዶክተሮች ናቸው። የአልጄሪያውም አይኤፍኤስ ጽንፈኞች መሪዎች ምሁሮች ነበሩ። የቄሮም ነፍስ አባቶች ዶክተሮችና ፕሮፌሰሮች መሆናቸውን በገሃድ አይተናል። መማር ከንቱ። ከአማራ ሳይሆን ከአሳና ኤሊ እንዛመዳለን ለማለት የወጣ ነው ከባህር ነው ባዮች። በኢትዮጵያ ፍጅት ተካሂዷልና በዓለም አቀፍ ደረጃ ኮሎኔሉና ጨፍጫፊዎቹ ለፍርድ እንዲቀርቡ መታገል ያስፈልጋል። በኮሎኔሉ ላይ ተገቢው እርምጃ እንዳይወሰድ እንዳይጀመር አጫፋሪዎቹ የሚጠቀሙበት ምክንያት ሸንካላና ፋይዳቢስ ነው። ከዚህ አልፎ ሻክቶ እጅጅ ያለ ነው። 50 አመት ሙሉ የሰማነው ነው እንበል። አጼ ስላሴ ከወደቁ ፀሐይ ተጣፋለች አሉን አንሰማልናቸው። ደርግ የህዝብን አብዮት ማጅራት መጥቶ ከተሰየመ በኋላ ያምባገነኑ ኮሎኔል አዳናቂዎች መንግስቱ ከወደቀ አገር ተጣፋለች አሉ አልሆነም። መለስ ዜናዊ መጥቶ አገር ሊበታትን 27 አመት ሲጥር ህዝብ አይሆንም ብሎ ገትሮ ይያለ መለስ ከወደቀ ኢትዮጵያ ተፋሽ ማለት ነው ያሉ ነበሩ። አንዳንዶቹማ ምሁርተብዮች ያዴ ከወደቀ ኢትዮጵያ አበቃላት ባሉት ስንጥቅ መላሳቸው ዛሬ ግልብጥ ብለው ወያኔን ማውገዝ ጀምረዋል። ተሳስተን ነበር ግን ጭራሽ የለም የዘረን ብተው ይዘርዝረኝ አይደል ችግሩ። የጭቆኞቹና ዘረኞቹ መጋጃዎች ምንም አዲስ ለገለማ ቋማቸው ምክንያት ስላጡ ይህን ማጠየቂያ አድሰውና ተቆመው እንደገና ለቀውብናል። ኮሎኔሉ ከተወገደ የባሰ ይመጣል ጽንፈኞቹ ይጨርሱናል ይላሉ። አሁንስ ምን ይያደረጉናው ለነገሩ? ጽንፈኞቹን ማን አመጣቸው? የፍጅት አገዛዝን ማን መሰረተ? ማን የወያኔን አገዛዝ ጠግኖ ቀጠለ? ማን ቄሮንና አራርሳዎችን ሁር ለቀቀብን? ለፍጅቱ ዋና ተጠያቂ ኮሎኔሉ ነው። ዴሞክራሲ ባለባቸው አገሮች ግፍ ሲፈጸምና ሰው ሲያልቅ ተጠያቂ የሚሆኑት በስልጣን ላይ ያሉት ናቸው። በቅርቡ በሊባኖስ የሆነውን ያጤናል። የኛዎቹ ግን የስልጣን ማጠየቂያቸው የሚያመጡት ቀውስ ከፍተኛ በመሆኑ ነው። ያገርን ደህንነት ተጠብቃለው ባዩ ኮሎኔል ግን ከመጀመሪያው አላየሁም አልሰማሁም ማለትን የመረጠ ሲሆን ይባስ ብሎም የመንደር ሚሊሻ አይደለሁም የደሃውን ህዝብ ደህንነት የምጠብቅ ሲል አፉን ከፍቶብናል። ያወቀ መስሎት ጥራዝነት ጠቅነቱን ሲያጋልጥ ብለን እንለፈው። በመሰረታ ሐሳብ ደረጃ በጠረ አማራነትና ኢትዮጵያን ኦሮሞ ብቻ ማድረግ ወይም ማጥፋት እርስ በርሳቸው ምንም ልዩነት የላቸውም። ኢትዮጵያዊነት ሱሴ ነው ያለው ለማ መገርሳ ሳይውል ሳያድር ተጠያቂነቴ ለኦሮሞዎች ብቻ ነው ሚሊዮኖችን ከባሌ አሩሲ ወዘታም ጥቼ አዲስ አበባ አሰፍራለሁ እንዳለ ይታወሳል። ከኮሎኔሉ ጋር ችግራቸው የስልጣን ፉክክር ሲሆን ለማ ተብየው ደግሞ ኢህአዴግ አይነካ የምን ብልጽግና ስላለ ነው። እንዳይንቀሳቀስ አሜሪካኖቹ ዋሽንግተን ጠርተው ብታርፍ ይሻልሃል ስላሉት ከቦታው ሳይወርድ ግን በድን ሆኖ ጊዜን ካሳለፈ በኋላ እነሆ በጊዜያዊነት ሲራን ስቶታል። የዘረኞቹን የእርስ በርስ መናቆር ጠብ ገላጭ ሲሆን ኮሎኔሉ በዚህና መሰል እርምጃዎቹ ለራሱም ለሀገርም ምንም ጥቅምን የሚሰጥ አይሆንም። አሜሪካ ቀጥረኞቿን እነ ኤፍሬም ኢሳቅን አስተማርታ እርቅ ሰላም እስረኞች ይፈቱ ዘመቻ ጀምራለችና ኮሎኔሉ ገመዱን ሊያሳጥር ባለመንጫዎቹን ከፈታ ቀውሱ ይብስበታል እንጂ አይቀንስለትም። የቄሮዎቹን ዘፋኝ ሲገሉትና አሳበው አማራን እንጨርሳለን ብለው ሲያሴሩ በቅጡ ያሰቡበት እንዳልሆነ ከወዲሁ ተጋልጧል። ብዙ መቶ አማራዎችና ክርስቲያኖች አልቀው ለተጠቁት ጽናቱን ይስጣቹ ያላለው ኮሎኔል የዛሬ 40 ዓመት ለሞተ አንጃ አዝናለው ሲል ያባን ያሳጣ መስሎት ቢደመጥም ለሟቾቹ አማሮችና ኦርቶዶክሶች ጽናቱን ይስጣቹ ካለማላቱ ባሻገር ለሞተው ዘፋኝ መዋጮ ሲሉ ሐውልት ይሰራ ሲሉ ወዘተ በዚህ የሚተባበሩአቸው ዜጎች በትንሹ ማፈሪያዎች ቢባሉ ሲያንሳቸው ነው። ዘፋኙ በራሱ ሰዎች መገደሉን አንስተው ያሳዝናል ሲሉ ለተገደሉት ነፍሰ ጦሮችና ህፃናት ግን ንዴትና ቁጭት ሲያስተምዋል ተደመጡም። ፕሬዚደንት የተባለችው ሙያተኛ አድርባይ ለዘፋኙ ሞት አዝናለው ስትል ለተፈጀው አማራና ክርስቲያን አንዲትም ድምጽ አላሰማችም። ለወድ ሲያድሩ አንድ ጠፊ ተበልጦ ነው ይባል የለ። ሂደቱ ያገዛዙን ቀውስ መባባስ የሚያሳይ ነው። የገዢዎችን የእርስ በርስ መናቆርና በጎጥ መናከስ ባዳንም ቢሆኑ ኮሎኔሉ አልቻለበትም እያሉ ሌላ መፍትሄ ፍለጋ ገብተዋል። አንዳንድ ድርጅቶችና ቡድኖች ቀረብ ብለው ማማከር መጀመራቸውም ምስጢር አይደለም። ስልጣን ላይ ከወጣ ጀምሮ ቀውስን አባባሰ እንጂ አላረገበም እያሉትም ናቸው። አሜሪካኖቹም ሻቢያም አረቦቹም ወዘተ አማራን ማለትም ኢትዮጵያን ቢጠሉም ኮሎኔሉ በያዘው መንገድ አማራውን ያስተባብራል እንጂ ከፋፍሎ የሚያዳክም አይደለም ከሚል መደምደሚያ ደርሰዋል። ወያኔም ቢሆን የትግራይ ህዝብ ከወንድም እህቶቻችን አናከሳችሁን ክርስቲያኑን ስታስጠቁ እኛንም ይመለከተናል እያለ ስለሆነ ሞኝ ልጅ ከባብ ጉድጓድ እጁን ያስገባል እንዲሉ ወያኔ ከተራድን ፋታና የፈሪፉከራዎች ምንም ማድረግ አልቻለም። የኮሎኔል ጦር ደግሞ እንኳን ግምጽን አልሽባብንም ሊቋቋም ያልቻለና አቅሙ ሲቪሉን ማረድ መግደል ብቻ መሆኑን ተመልክተናል። የታጠቀው አማራ ቆርጦ ቢነሳበት ያሯሩጣው ነበር እንላለን። ኮሎኔሉ ከወደቀ ይሄን ያን እንሆናለን ብሎ ያገርን እጣና የህዝብ ወሳኝነትን አሳልፎ ሰጥቶ በጸልዩና አልቀሱ ማላዘን አዙሪት ከመግባት ለትግል ቆርጦ መነሳት የሚቻልና መመረጥም ያለበት ነው። ኮሎኔሉ ሲኖዶሱን አስተባበርኩ በሚል ህጋዊውን ሲኖዶስ ከጥቅም ውጭ እንዳደረገ ቀደም የገለጠን ቢሆንም ሰሚ አልተገኘም ነበር። ዛሬ ግን ሲኖዶሱ አይኑን ጨፍኖ ጆሮውን ደፍኖ ሲተኛ ሐቅ ሆኖ ይገኛል። አፍወኔ ሽመልስ በጀመረው ቢቀጥል ጳጳሶቹንም በላናቸው ይለን ነበር። ልክ ስለባዕዴን እንደተናገረው ጣላታችን የራሳችን ጠማማ ነው ብለዋል። ዛፎች ተሰብስበው የኢትዮጵያ ጣላት የምናውቃቸው ዘረኞች ሳይሆኑ ኢትዮጵያዊው አማራው ወዘተ የሆነ ነው ብንል ማጋነን አይሆንም። በቁማችን መሞትና የዘረኞች መጫወቻ መሆን ብቻ ሳይሆን ለኢትዮጵያ ጣላቶች ወደድን ጠላን አውቀን ተወናብደን ድጋፍ እየሰጠን ነው። ይህ በጥብቅ ሊታሰብበት ይገባል። የጠፋውንያችንን እናስመልስ። ኢትዮጵያን መውደድና ጠላቶቿን ማቀፍ ለየቀል ናቸው። የኮሎኔሉ ዘረኛ አገዛዝ በትግላችን ይውደም። በዘረኞችና አድርባዮች መወናበድ ያብቃ። ለሀገር አድኑ ትግል አንተን እንቆም።
ለብር የሚታገል አድርባይ ልክስክስ ያን ትውልዳው ግዝም ብሎ ይቀመጥ በጭራሽ አይጠብቅ። ደና ከጅምሩ በፍራቱ ታጥቦ ካምጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፋል ለመቆስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረን ታጣል። የዛን ትውልድ ታሪክ ይፍቃል ይልቃል። በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወቅሳል የሰፋው ጫማ የወያኔ ይቀፉ። አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ። የነበሩት ያወሩ ያሉት ይመስክሩ ያመጡን ችቦ ለኩፋ አበር ያልነበረ አውራ ትውልዱን አያርክስ። ይህ የኢሰፖ ጫማ የወያኔው ልጆች ያልነበረ አውራ ፍጹም አይናገር በደም የወረዛ የዲያብሎስ ሆም ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፋል ለመውቀስ ትውልዱን ለማውገዝ። ያልነበር አውራ በጭራሽ አይተንፍስ።
ካልታገሉ በቀር አይሳካም አንድነታችን ለየብቻናቸው ስራቸው ይነሳትና ማውራት
ያምናሉ አባቼ
እግዜር ከፈጠረቡ
ማይለ
ለሚች ምድር አለ
ማንን ናቸው
ሁሉም ደማውራት ከሳነ ግርግ የለ
ያምናሉ አባቼ ከታል እንጂ ቆም ነገር መስራት በጣም ቀላል ነው እውነት ማማ
ያከታል እንጂ
አድማጮቻችን በማስከተል የምናሰማውን ሰፋ ያለ መልእክት የላኩልን አእምሮ በለጠ ከአዲስ አበባ ናቸው። ንጋትን አውራ ዶሮ ያውቃል ወፍ ያረጋግጣል ማሳ ሲያረጅ ምን ያበቅላል አረም የትውልድ ፈጣሪ የሆነ ወላጅ የወላድ መካን መቼ ይሆናል ሲባል የወለዳቸውን ልጆች ኮትኩቶና በአምሳሉ ቀርጾ ማሳደግን የዘነጋለት ተገቢው ምላሽ መሆኑ የማይካድ እውነት ነው። በዚህም የአገራችን የግማሽ ምዕት ዓመታት ታሪካችን ውስጥ እየሆነ ያለው የትውልድ አረማሞች እየተፈጠሩ መሆናቸውን ሳንወድ በግድ መቀበል ያለብን እውነት ነው። ይህ የታሪክ ጉዟችን ስንቱን የባንዳና ምንደኛ ክምርን አሳይቶናል። ስንቱን ከአገርና ሕዝብ ጥቅም ይልቅ ለግል ጥቅምና ከንቱ ዝናን ለማግኘት ሲራወጡ ተመልክተናል። ስንቱን ዘረኛ ገንጣይና አስገንጣይ ቡድኖችን አይናችን አሳይቶናል። ስንቱን የባዕድ አሽቃባጭና ቀጥረኛን ታዝበናል። ኢትዮጵያ ትውደም ከሚል አረማሞ ትውልድ ላይ ከመድረስ የበለጠ አሳፋሪና አፍነዋሪ ተግባር አለ ተብሎ አይተበቀም። ለነዚህ ሁሉ አፍራሽ ተግባራት ፈጻሚ ትውልዶች መድረሳችን እንዲሆን ፋሽስታዊና ዘረኛ አገዛዞች ትልቁን ድርሻ መያዛቸው እንደተጠበቀ ሆኖ ወላጅ ጎረቤት ህብረተሰብና ህዝብ የየድርሻቸውን ይወስዳሉ ባይነኝ። ራሱንም አገሩንም ህዝብንም ከሚያዋርድ ትውልድ ላይ መድረስ የበርካቶች ድርሻም ነው እላለሁ። ሁሉም ኢትዮጵያዊ የየድርሻውን ስህተት ወስዶ ከቀረጻውና ከማስተማሩ ላይ ያልዘሩት አይበቅልምና መረባረብ አለብን። አለበለዚያ አንዱ ባንዱ ሲዝቅ ጀምበር ጥልቅ እንዲሉት ይሆንና ጉዳቱ ያመዘነ ይሆናል። ኢትዮጵያ በርካታ መወረስ ያለባቸው ጀግና ትውልዶችን ያፈራች አገር ናት። የኢጣሊያንን የግብጽን ወራሪዎች አሳፍሮ የመለሰ ጀግና ትውልድ ዛሬ የጎጥና የመንደር አውደልዳዎችን ፈጥራለች። በ1960ዎቹ የተፈጠሩ የኢሃፓ ጀግኖች ከአገርና ከህዝብ በላይ የሚቀድም ምንም ነገር አይኖርም። ፍትህና ዲሞክራሲ ለወገናችን ያስፈልጋል። ጭቆና ይብቃ ብለው በታገሉ ኢትዮጵያዊ ጀግኖች አገር ዛሬ ኢትዮጵያ ትፍረስ ትበጣጠስ የሚሉ አረማሞች ተፈጠሩባት። የኢሃፓ ጀግኖች የሚታወቁትና የሚታወሱት ኢትዮጵያንና ዜጎቿን ከምንም በላይ አፍቃሪዎች በመሆናቸው ነው። ከአያት ቅድመ አያቶቻችን የተቀረከብናትን ኢትዮጵያ በዴሞክራሲያዊና ፍትሐዊ ሥርዓት ለውጠን ለመጪው ትውልድ የተሻለች ኢትዮጵያን እናስረክባለን ነው የኢሃፓ ዓላማ። ዴሞክራሲያዊና ሥራ ወዳድ ባህልን በሕዝባችን ውስጥ በማስረጽና በመገንባት አካባቢያዊ ሰብአዊና ቆሳዊ ሀብታችንን በእኩልነት በመጠቀም አገራችንን የዘመኑ አገራት ወደ ደረሱበት ደረጃ እናሸጋግራለን ነበር የኢሃፓ የትግል መርህ። ዝንታለም በጭቆና ለማቀቀው ሕዝብ ዴሞክራሲ፣ ፍትህ፣ እኩልነትና የሕግ በላይነት መሬት መርገጥ ያስፈልገናል ነው የኢሃፓ ትግል ጥያቄ። የ1960ዎቹ የኢሃፓ ትውልድ በየጎዳናው በየሸለቆውና ተራራው የወደቀው የቁም ስቃይ የተቀበለው ምትክ የማይገኝለት ሕይወቱን የሰጠው ዛሬም እየሰጠ ያለው ለአንዲት አገሩና ወገኖቹ ሲል ብቻ ነው። የኢሃፓው ትውልድ ሲጸነስ ጀምሮ ህሊናቸውን ስለው ወደ ትግል የገቡ መሆናቸውም በማንም በምንም ሊካድ የማይገባው እውነተኛ መለያቸው ነው። የአስተሳሰብ ምጡቅነት፣ የዴሞክራሲና ዴሞክራሲያዊ ባህል ጥንካሬ፣ እውነትና የእምነት ጽናት፣ ፍቅር መለያቸው ብቻ ሳይሆን በኢትዮጵያ ምድር የመጀመሪያዎቹ የዴሞክራሲ የፓርቲ አደረጃጀት ፋና ወጊዎች ናቸው። ያፓ ጀግኖች ልጆቹ ሊታሰብ የማይችል መስዋዕትነትን የከፈሉት እና እየከፈሉ ያሉት ውድ ህይወታቸውን የገበሩት ክቡር ለሆነው ኢትዮጵያዊ ጀግንነት እንጂ ዛሬ ለከርስ መሙያ የውሸት መኮፈሻ ለሆነው የዘር የጎሳ የቋንቋ የሃይማኖት ግርዶሽን ተሸፍነው የጎጥ ነጋሲ ለመሆን አልነበረም ዛሬም አይደለም። ያባዎች እስላሞችም ክርስቲያኖችም ነበሩ። ያባዎች ኦሮሞዎችም ሶማሊዎችም ጉራጌዎችም ትግሬዎችም አማራዎችም ሲዳማዎችም ወላይታዎችም ወዘተ ወዘተ ወዘተርፈ ነበሩ። የኢትዮጵያና ኢትዮጵያዊነት መገለጫ ህብረ ብሔራዊ ስብጥር ነበራቸው። ዛሬም ይኸው ስብጥራቸው እንደተጠበቀ ነው። ያባ ያለፈባቸው የ48 ዓመታት ዕድሜ ውስጥ ውጣውረዱ የከፋ ትግሉ የመረረና የረዘመ በርካታ ህይወት የተገበረለት የአባላት ስቅይት በገጠር በከተማ የተቀበለባቸው ረጅም ዓመታት ናቸው። በያባ ላይ ጣቱን ያልቀሰረ ቃታውን ያልሳበ በደል ያልፈጸመ ከምድረ ገጽ ሊያጠፋው ያልሞከረ ታሪኩንና ገድሉን ለማጉደፍ ያልተነሳ በር ያልጎተተ ምላስ አልነበረም ማለቱ ይቀላል። በጭራቅነት መስሎ አስተምህሮ ያልሰጠበት አገዛዝና ድርጅት አልነበረም። ያባ ሲጸነስ ጀምሮ ሉዓላዊነት ለኢትዮጵያ፣ ክብር ለኢትዮጵያ ህዝብ፣ ፍትህ ዴሞክራሲና እኩልነት ለዜጎቿ ያለምንም ገደብ እውን ይሁን፣ የኢትዮጵያው ስብስብ ችግሮች ሁሉ በኢትዮጵያና ኢትዮጵያዊነት ማዕቀፍ ውስጥ በእውነተኛ ዴሞክራሲ ይፈታሉ የሚለው ጽኑ እምነቱ ነው በዘረኞችና ፋሽስቶች ጥርስ ውስጥ ያስገባው። እነዚህ የኢሃፓ ኢትዮጵያዊነት፣ ዴሞክራሲያዊነት፣ የአብሮነት መርሆች በጭካኔ ረግጬ እገዛለሁ ይል ለነበረው ፋሽስታዊ ደርግና አገሪቱን እንደ ቅርጫ ስጋ ከፋፍለን በጥላቻ እንገዛለን ለሚሉ ዘረኞችና ጠባቦች ሁሉ የማይዋጥላቸውና የማይዋሃዳቸው በመሆናቸው እብድ ለእብድ አብሮ ይነጉድ እንዲሉ ተባብረው ወግተውታል፣ ገድለውታል፣ አስገድለውታል። ሻዕቢያና ወያኔ የኢሃፓ ኢትዮጵያዊነትን እንደ መሳደቢያ አድርገው እስከ መናገር ደርሰው እንደነበር አንረሳውም። አባይ ኢትዮጵያ እያሉ ይሳለቁበት ነበር። ከዚህ ጋር አጥላቻቸው በመነሳት በአስተሳሰብ መገዳደር ሲያቀታቸው ተባብረው በትግራይ ምድር ወግተውታል። በዚህ የተባበረ ውጊያ ኢሃፓ በርካታ ባለቶቹ ህይወታቸውን በትግራይ ምድር በገበሩበት በብዘት ሳቢያ ጎይቶሎ ዳህዋን ወዘተ ተራሮችና ሸለቆዎች አጥቷል። አይን ካላዩበት ግንባር ይሆናል እንዲሉ ሆኖ እነሱ ቢክዱትም ቢሸመጥጡትም ህዝብ የሚያውቀው እውነት ነው። ወያኔ ለስልጣን ከያዘ በኋላም እነ ጋይምን መግደል ብቻ ሳይሆን የኢሃፓ አባላትን አዳኝና ፈላጊ ቡድን በስለላ መዋቅር ውስጥ ከማቋቋም ደርሶ እንደነበርም እናስታውሳለን። አልተሳካለትም እንጂ ወያኔ የኢሃፓ አመራርና አባላት የነበሩትን እነ ጸጋዬ ገብረ መድህን፣ አበራሽ በርታ፣ አጎስ በዛብህ ወዘተን እስከዛሬ የት እንዳደረሳቸው አይታወቅም። የነ ኦነግና ኦፌኮ መሪዎችም የ1960ዎቹ ታሪካቸው ምን ይመስል ነበር የሚል ጥያቄ ቢቀርብባቸው ለፍርፋሬ ስልጣን ለመቃረም ከፋሽስታዊው ደርግ ጉያ ተሸጉጠን ነበር ከሚል የተለየ መልስ የላቸውም። መይሶንን፣ ወዝሊግን፣ ኢጫትን ወዘተ በመመስረት የመጀመሪያዎቹ የፋሽስታዊው ደርግ አጫፋሪዎችና አገልጋዮች ነበሩ። በዚህም በዚያም ዘመን የዚያን ጀግና ተወለድ ማስጨፍጨፋቸውንና ደመጣጭ እንደነበሩ የአደባባይ ሚስጥር ነው። በ1983 ዓ.ም ተመረጠ ወያኔን ከለንደን እስከ አዲስ አበባ አጅበው ማስገባታቸው አንሷቸው ባሶሳ፣ ባርባ ጉጉ፣ ባሰቦት፣ በበደኖ ወዘተ በተካሄደ የዘር ጨፍጨፋ ተዋናዮችም ነበሩ። ወያኔም እስከሚበቃው እንደ ዕቃ ከተጠቀመባቸው በኋላ ጦራቸውንና አባላቶቻቸውን ከሜዳ በትነው ለስቃይ ዳርጋዋቸዋል። የኢትዮጵያ ማረሚያ ቤቶች በኦሮምኛ ተናጋሪዎች ተወረሩ ለተባለበት እውነት መንስኤዎቹ እነሱ ነበሩ። በኢሃፓ ውስጥ የውስጥ መሰሪ ባህሪያቸውን ደብቀው አብረው ተጉዘው ውስጣዊውንና ድብቅ ባህሪያቸው ሲያንበረክካቸውና ሲያሸንፋቸው በካሪነትና ምንደኝነት በተለያዩ ግዚያት ክህደት የፈጸሙ አንጀኞች ሌሎቹ የትውልዱ ማፈሪያዎች ናቸው። በ1969 ዓመተ ምህረት በብራነ መስቀልና ጌታቸው ማሩ የተመረው አንጃቡድን በያፓ ላይ ያደረሰው ጉዳት ፋሽስታዊው ደርግም ሆነ ሌሎች ቡድኖች ካደረሱት ድምር ጉዳት የከፋውና የበለጠው እንጂ ያነሰ ሊባል የሚችል እንዳልሆነ የሚያውቁ ሁሉ ያውቁታል። የያፓ መተዳደሪያ ደንብ ትግል በቃኝ ሲሉ አባላት ድርጅቱን ለቀው የመውጣትና የመሰናበት መብት አላቸው። ይህን መብታቸውን መጠቀም ሲችሉ በውስጥ ድርጅትን ፈጥረው በያፓ ላይ ማሴራቸው ነው ወንጀላቸው። አንጃን አንጃ የሚያሰኘውም ይኸው የውስጥ ጠላትነት መሆኑን በውል ያልተረዱና የጭቃ ጅራፍ አጫዋዮች መረዳት አለባቸው። ከዚህ አንፃር የመጀመሪያዎቹ የነጌታቸው ማሩ አንጃ ከብረት የተነቀረ ዲሲፕሊንን ጥሰዋል፣ አዳክመዋል፣ በድርጅት ውስጥ ድርጅት ፈጥረዋል። የአፓን የአሰራር ዘዴዎች፣ ሚስጥሮች፣ የህቡ መጠለያዎችን፣ የገቢ ምንጮችን፣ የአመራሮችን፣ የአባላትን፣ የወጣቶችን እና ደጋፊዎችን በጥላቻ የሚመለከቷቸውን ንጹሃንን ሳይቀር ስም ዝርዝራቸውን በመኖሪያ አድራሻቸውን ስለ ኢህአፓ የህቡ አሰራር ምንም መረጃ ላልነበራቸው ለፋሽስታዊው ደርግና ለመኢሶን ካድሬዎች በጽሑፍ ዘርዝረው አሳልፈው የሰጡ አሳፋሪና ከሃዲዎች ናቸው። በዚህም ፋሽስታዊው ደርግ አንድ ትውልድ ሙሉ መተረ ወይም ጨፈጨፈ ሲባል የመጀመሪያዎቹ አንጃዎች ጸያፍ ተግባር ከአረመኔው አገዛዝ ተለይተው የሚታዩ አይደሉም። የዚህ አንጃ ቁራጭ በሰራዊቱ ያሰ ውስጥ ባሲምባ በበለሳ በጠለምት ተነስተው እንደነበርና ያደረሱትን ጉዳት በአሳዛኝነቱ እናስታውሰዋለን። ከአስር ዓመታት በፊት ለወያኔ የተማጽኖ ደብዳቤ ጽፈን ይቅርታ እንጠይቅ ባይ የመሸባቸው አንጃዎችም ሌሎቹ ተጠቃሾች ናቸው። እነዚህ ከይሲዎች በመዋቅርና የሰው ኃይል ላይ ያደረሱት ጉዳት ባይኖርም በያፓስም ተጠቃሚዎቹ ተጠርጣሪዎቹ እኛንን እያሉ በመልፈስፈስ በማጎንበስ በቅጥረኝነት ከገዢዎች ጋር ቢሞዳሞዱም ያፓን ጠንቅቀው በሚያውቁ ግን ውግዘትን ተቀብለዋል። አላርፍ ያለች ጣት እንዲሉ በያፓስም ጽህፈት ቤት እንክፈት ቢሉም መክነዋል፣ ውርደታቸውን ተከናንበዋል። ከያፓን ጃዎች ጋር በተያያዘ የያፓን አገራዊ ተጋድሎና መልካም ተግባር ለማጉደፍ ሲሉ ብቻ በማያውቁት ነገር ገብተው ሲንቦጫረቁ ማየት ያሳዝናል። የኮሎኔል አብይን የሰሞኑን ውይይት ልብ ይሏል። ከሰሞኑ የፖለቲካ ድርጅቶች ጋር ለመወያየት ብሎ በጠራው ስብሰባ ላይ አንጀኞችን ጠርቶ እንዴት እንደተጠቀመባቸው ተመልክተናል። ያፓነኝ የሚለው አንጃ በምርጫ ቦርድ የሚፈለግበትን ፊርማ ማሰባሰብ አቅቶት እንዳልተመዘገበ ይታወቃል። ያፓን ለማጉደፊያ ሲል ግን በዚህ ስብሰባ ላይ ጠርቶታል። ኮሎኔሉ የጌታቸው ማሩ መገደል ያሳዝነኛል፣ በውይይት መፍታት ሲቻል ብሎ የማራከስ ተግባሩን መቀጠሉን አይተናል። የጌታቸው ማሩ መገደል ካሳዘነው የመገደል አረንጓዴና ቢጫ ቀለም የለውምና በነጌታቸው ማሩ ምክንያት የተገደሉ የነ ተስፋዬ ደበሳይ የነግርማቸውና በጠቅሉ የአንድ ትውልድ መፈጀት መንስኤ መሆናቸው ለምን አላሳዘነውም? በደንብ አውቃለሁ አንብቤያለሁም ብሏልና የመጀመሪያው አንጃ ቡድን አፈጣጠር ከነመኢሶን እስከ አሜሪካው ሲአይኤ ድረስ የተነካካ እንደነበር ለምን አላነበበም? ለኮሎኔሉ የማቀርበው ጥያቄ ነው። አገር በችግር ውስጥ ስትገባ የችግሮች ሁሉ መፍትሄ አፈላላጊዎችና አመንጪዎች ምሁራን ግንባር ቀደም መሆን ሲገባቸው ወደ ችግር ፈጣሪነት መሸጋገራቸው በአገራችን በተጨባጭ መስተዋሉ ሌላው ስር የሰደደ ችግራችን መሆኑም መደበቅ የሌለበት እውነት ነው። ለኢትዮጵያ ዘረኞችና ጸረ ኢትዮጵያ ኃይሎች እንዳሸንፈልተው ባለበት ሁኔታ እነሱን በጽናት መታገል ሲገባቸው የኢህአፓን ተጋድሎና ታሪክ ጥላሸት ለመቀባት የሚራወጡ ምሁራን ተብዮችን መመልከት አዲስ አይደለም። የዚህ ጥላሸት የመቀባት ዘመቻ ዓላማው ህዝባዊ ትግልንም ለማምከን ወይም ከገዢዎች የሚወረወርልንን ፍርፋሪ መጠን ይጨምርልናል በማለት እንጂ መሰረታዊ ጭብጦችን ወይም እውቀትን ይዘው እንዳልሆነ ከሚደርሷቸው ጽሑፎች በአደባባይ ከሚናገሯቸው መረዳት ይቻላል። አገራችን ዛሬ ለደረሰችባቸው ውስብስብ ችግሮች መንስኤዎቹ 1960ዎቹ ትውልዶች ናቸው ከሚል ድፍን ድምዳሜ ላይ የደረሱ ዶክተሮች ፕሮፌሰሮችና ሌሎች ተማሩ የሚባሉ ወገኖችን መስማት አዲስ አይደለም። ይህን የተዛባ ድምዳሜ ለማስተካከል የኢህአፓ አመራሮች በርካታ ጽሑፎችን እንዳቀረቡ በቃለ ምልልስም እንደሰጡ አውቃለሁ። ስለ 1960ዎቹ ትውልድ የጅምላ ድምዳሜ መስጠት ስህተት ነው። የ1960ዎቹ ትውልድን በየፈርጁ ለይቶ ማስቀመጥ ግድ የሚል እውነት አለ። የዚያ ዘመን ትውልድ በትውልድ መከፋፈያ ዘዴዎች እየለዩ በየፈርጃቸው ማስቀመጥን የማህበራዊ ሳይንስ ጠበብቶችን የትውልድ መከፋፈያ ዘዴዎችን ማንበብ ግድ ይላል። ስለዚህ ከተሳሳተ ድምዳሜ ከመድረስ በፊት ትውልድን ምንድን ነው? የትውልድን መከፋፈያ ዘዴዎች ምንድን ናቸው? የ1960ዎቹን ትውልድ ለመከፋፈልና በየፈርጃቸው ለይቶ ለማስቀመጥ የትኛውን መከፋፈያ ዘዴ መጠቀም አለብን ለሚሉ ጥያቄዎች የሚሰጠው ምላሽ ተለምዶን መሰረት ካደረገ ስህተት ነው፣ ተገቢም አይደለም። ለዚህ ትውልድ ተመሳሳይነትና ልዩነት የማህበራዊ ሳይንስ ጠበብቶች ስለ ትውልድ አከፋፈል መጠቀም የሚገባንን መስፈርቶች አስቀምጠዋል። እነሱም ትውልድ የዘር ሐረግን መሰረት አድርጎ መክፈል ይቻላል፣ በተመሳሳይ ዘመን መኖር ሌላኛው መከፋፈያ ዘዴ ነው፣ በአንድ የተወሰነ ታሪካዊ ክስተት ዘመን መኖር ሶስተኛው ዘዴ ነው፣ የመጨረሻው መከፋፈያ ዘዴ ደግሞ ትውልድ የሚከተላቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መላዎችን መሰረት በማድረግ ትውልድን መከፋፈልና በየፈርጃቸው ማስቀመጥ ትክክለኛ መሆኑን መረዳት ተገቢ እንደሆነ የማህበራዊ ሳይንስ ባለሙያዎች ይመክራሉ። እንግዲህ የ60ዎቹ ትውልድ መከፈልም መፈረጅም ያለበት ከነዚህ መስፈርቶች ትክክለኛውን በመምረጥ ብቻ እንጂ በተፈቀደ ከሆነ ስህተት ነው። ስለዚህ የዚያ ዘመን ትውልድ መከፈልም ሆነ መፈረጅ ያለበት በእድሜያቸው በዘር ሐረግ ወይም በአንድ የተወሰነ ታሪካዊ ክስተት ወቅት በመኖር ሊሆን አይችልም። ትክክለኛውና ተገቢውን የዚያ ትውልድ መከፋፈያ ዘዴ ሆኖ ጥቅም ላይ መዋል ያለበት አራተኛው ነው። በተከተሏቸውና በተባደኑባቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መላዎቻቸው ብቻ ነው። ከነዚህ መስፈርቶች አንጻር የ60ዎቹ ትውልድ ቡድኖችን ያዘ ነበር። አፍራሽና ገንቢ ብሎ በሁለት ማስቀመጥ ቢቻልም ዝርዝር ቡድኖችንም ማየት ይጠቅማል። ከዚህ አንጻር የ1960ዎቹ ትውልድ ዘረኞችን፣ ፋሽስቶችን፣ ባንዳዎችን፣ አንጃዎችንና ኢትዮጵያዊ ጀግንነት አራማጅ የሆኑ ትውልዶችን በውስጡ የያዘ እንደነበር እነ ዶክተር፣ ፕሮፌሰር፣ ሌሎች ተማርን ለሚሉ ሁሉ አልታያቸውም። ቢታያቸውም ታየን ብለው አይነግሩንም። ዘረኞችንና ጠባቦችን ከኢትዮጵያዊ ጀግኖች፣ ጀግናን ከባንዳ፣ አገር ጠሊታዎችን ከአገር ወዳዶች፣ አገር ገንጣዮችን ከአገር ገንቢዎች ወዘተ አደበላልቆ በአንድ ቅርጫት ማስቀመጥ ስህተትም ወንጀልም ሞራል ቢስነትም የአስተሳሰብ ድህነትም ነው። በመጨረሻም ሁሉንም ጸረ ኢትዮጵያ፣ ጸረ ሕዝብ፣ ጸረ ዴሞክራሲ ኃይሎችን የብልሹ አገዛዝ መደላድል ተራ ሲሆኑ ተማን ባዮችን ክፉ ከማድረጋቸው ክፉ ማስለመዳቸው ብዬ እጠቀልላቸዋለሁ። የኢህአፓ የረጅም ዓመታት የትግል ታሪኩ የሚነግሩን በርካታ እውነቶች አሉ። የትግሉ አልፋና ኦሜጋ ምሰሶዎቹ ኢትዮጵያና ዜጎቿ ብቻ ናቸው። ኢህአፓ እጅግ ዘርፈ ብዙ የሆኑ መከራዎችን የተቀበለው አንድነቷና ሉዓላዊነቷ የተከበረች ኢትዮጵያን በዴሞክራሲያዊ ስርዓት እውን ለማድረግ ነው። በአምባገነኖችና ዘረኞች ጨቋኝ አገዛዝ የተበደሉ ዜጎቿ አንገታቸውን ቀና እንዲያደርጉ ነው። የዘመኑ የዓለም አገራት ወደ ደረሱበት የእድገት ደረጃ ሽግግር እንዲያደርጉ ነው። እነዚህ እውን መሆን ማንም ምንም ይበል የኢትዮጵያ ሕዝብ ትግሉን ይቀጥላል። ኢህአፓም ከሕዝብ ወግኖ መታገሉን ይቀጥላል። ጊዜውን ጠብቆ ንጋትን አውራ ዶሮ ያውቃል፣ ወፍ ያረጋግጣል የሚለው አገራዊ አባባል መሬት ይረግጣል። የዚህ የንጋት ጊዜ ይፋጠን ዘንድ እውነተኛ ንጋት አብሳሪ የሆነው ኢህአፓን ትግሉን እንደገፍ፣ እንተባበረው። የትግል ንጋት አስረጋጭ የሆነውን ሕዝብ ባርነትን፣ ነጻነት፣ ዘረኝነትን፣ ለውጥና ሽግግር እያልን አናወናብደው። ትክክለኛውን አስተምህሮ እንስጠው። ድል ለኢትዮጵያ። ፈሊጥያቱ ፀረህዝቦች በየካቲቶር 2010 ዓመተ ምህረት በፍኖተ ዲሞክራሲ የተላለፈ ሐተታ። ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር። በካዝና ይዞ የመጣውን ፈሊጥ ሴራ ተንኮልና ሸርግን 27 ዓመት ለተጠቀመበት አረጀ አፈጀ ዋጋቢሶነ። ይህን ህዝ ሲረዳ ወያኔ ግን ገና አልገባውም። ደድቧል ሊባልም ይቻላል። የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው። አዜብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም። ወያኔ ከስሯል ከህዝብ ግምገማ አንጻር። እንዳልነው ግን አሮጌው ሻ አዲስ ጨዋታ አይለምድም ነውና እነ ስብሃትና መሰሎቹ በስብስቴ ዘመን የተራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል። ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ። ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግማጃቢ ጽንፈኞች መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል ይፈልጋል። በሌላ አነጋገር ወያኔ ጊዜ ያልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነ ቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን ዓለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማ ይስማ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነጥቅም ሊነቀንቅም የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። በአዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ሲያሚም ተፈጥቶ አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ቲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስተስሮ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራሱን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ በአዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሄዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንጣዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቀኝ ገዢናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለምክንያት አይደለም። የከፈፈልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገላቀቷቸው ቆይተዋል። ይገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካት ይዞ ሊጠለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ህዝብ የማይመለከት ባልታ ይሉት ወለፈንዲ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የእናንተን ሰው ኃላፊ አድርግ ያለውና ተባበሩኝ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዝዳንቶች አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቱ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወርታፍሮና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የሀገራችን ሰው የጅብ ገበሬ የዝንጀሮ ገልጓይ ሁሉም በየበኩሉ እበላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭምብል ወያኔ በአብላጫው አጥብቆ ሲጠቀምበት መቆየቱ ምስጢር አይደለም። እስቲ እኛም ለጥቂት ጊዜም ቢሆን ተራ ይድረሰን የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያውም ከተቻለ ያው ወያኔ አልሸሹም ዞራሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያታልል የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነ ስፋትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁት ያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጥታ እንድትለማ እነ ወልቃይት ጠገዴ ጸለም ተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። ዛፎች የኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠላቶች ድጋፍ ከየስርቻቸው ብቅ ብለዋል። ጽንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልእኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት መከፋፈል ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ መከፋፈል ወጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይተረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዲሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መስክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደድለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። አቁ ይነው ወያኔን ለማስወገድ ትግላችን ይፋፋም ይቀጥል። ሁሉም ደንቃራዎች ይወገዱ።
I'm sorry.